በምስራይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ሲኒዮስ ካርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በያላችሁበት ስፍራ ሆናችሁ ይህንን የራዲዮ ዝግጅታችንን የምታዳምጡትን ወገኖች ሁሉ ሰላምታችን በጌታ በኢየሱስ ክርስቶስ ስም ይድረሳችሁ። እንደምን አመሻችሁ ክቡራን አድማጮቻችን። ዛሬው ምሽት ክፍለ ጊዜያችን ከታታዩን የዕዝራ መጽሐፍ ጥናታችንን ይዘንላችሁ ቀርበናል። በሚኖረን ክፍለ ጊዜ እስከመጨረሻው ከኛ ጋር እንደምትሆኑ ተስፋ እያደረግን በማስቀደም ይህንን ዝማሬ እንጋብዛችኋለን። አው የኢየሱስ ክርስቶስን ፍቅር ጊዜ አይለውጠውም ወዳጆቼ። ኖ ትላንትናም ዛሬንም ደግሞ እንዲው ይጠብቀናል፣ በዚያም ፍቅር ይመለከተናል። በወደቅንበት በተሰናከልንበት እርሱንም በመናሳዝንበት ጊዜ ሁሉ ፍቅሩ ለኛ ያው ነው። እግዚአብሔር ይክበር ይመስገን። ሳዳ ዚያድ በዚህ ዝማሬ ስላገለገለችን እግዚአብሔር ባለችበት ስፍራ በኑሮዋና በአገልግሎቷ አብዝቶ ይባርካት። ንጸልይ። እግዚአብሔር አባታችን፣ እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። ስለዚህ ስለተወደደው ሰዓትና ጊዜ ክብር ተመስገን። በዚህ ምሽት ደግሞ እግዚአብሔር አምላካችን ሆይ ካንተ መንፈሳዊ ማዕድ ልንማር ልንመገብ ደግሞ ቀርበናል። እግዚአብሔር ሆይ እንደ አባትነትህ ቸርነት ደግሞ እንድትናገረን በመልካሙ መንገድ በስራትህም ደግሞ የምንራመድበትን ቀናውን መንገድ እንድታሳየንና እንድታስተምረን ሽተን ቀርበናልና ተናገረን። የቀናውንምና በጎውንም ያንተን መንገድ ደግሞ አሳየን። አቤቱ ጌታችን ሆይ ቃልህን ደግሞ በልባችን ጽላት ትጽፈው ዘንድ ነው በፊት አለንና ከጸባውት ያለ መከልከል በመንፈስ ቅዱስ ሙላት እንድትገናኘን እንለምንሃለን። እግዚአብሔር ሆይ ይህንን ሁሉ ስለምትሰማና ስለምታደርግ ደግሞ ክብር ተመስገን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ያው ስም ስትል ስማን፣ አሜን። አድማጮች፣
ባለፈው ክፍለ ጊዜ ጥናታችን
የመቅደሱ ግንባታ መጀመሩንና ከምዕራፍ 4 ደግሞ በንጉስ አርጤክስስ አዋጅ ስራው ስለመተጓጎሉ በስፋት መመልከታችን ይታወሳል። ዛሬ ደግሞ የእግዚአብሔር ፈቃድ ሆኖ ይዘንላችሁ የቀረብነው የምዕራፍ 5 እና የምዕራፍ 6 ትምህርት ነው። እስቲ መጽሐፍ ቅዱሶቻችሁ እንደተለመደው ገለጥ ገለጥ አድርጉና ዕዝራ ምዕራፍ 5 ቁጥር 1 አውጡ። ዕዝራ ምዕራፍ 5 ቁጥር 1 ተመልከቱ። ወዳጆች ዛሬም ለጥናቶቻችን ያመጩን ዘንድ ምዕራፍ 5 እና ምዕራፍ 6 አንድ ላይ በማድረግ እንመለከታለን። የነዚህ የዕዝራ ምዕራፍ 5 እና ምዕራፍ 6 አብይ ሐሳብ የግንባታው እንደገና መጀመርን ስለማውሳት ይሆናል። ልብ በሉ፣ በምዕራፍ 5 እና በምዕራፍ 6 የምንመለከተው የግንባታው እንደገና መጀመርን ነው። በንጉስ አርጤክስስ አዋጅ ምክንያት ስራው መስተጓጎሉን ተመልክተን ነበር። ዛሬ ደግሞ ግንባታው እንደገና መጀመሩን እናያለን ማለት ነው። እግዚአብሔር እንግዲህ የሚኖረንን ጊዜ ይባርክልን። ወገኖቼ በጠላት ተቃውሞ ምክንያት የመቅደሱ ግንባታ መስተጓጎሉን ቀደም ብለን ተመልክተናል። ኢየሩሳሌምን በተመለከተ ክፉ ደብዳቤ ለአርጤክስስ ጽፈውለት እንደነበር ማይተናል። ኢየሩሳሌምን አመጸኛ ከተማ ነበር ያሏት አርጤክስስ መዛግብትን መርምሮ አመጸኛነቷን እንዳረጋገጠ ነበር የተናገረው። አይሁዳውያን 3 ጊዜ በተከታታይ ባመጹበት ጊዜ በመጨረሻ ናቡከደነጾር ከተማይቱን ደመሰሰ። ይህን የተረዳው ከመዛግብቱ ቢሆንም የተሟላ መረጃ ግን አልነበረም። የተሟላ መረጃ ቢሆን ኖሮ ልብ በሉ የተሟላ መረጃ ቢኖር ኖሮ ኢየሩሳሌም እንደገና እንድትገነባ የወጣውን አዋጅም መመልከት ይቻል ነበር። ጊዜው ተስፋ አስቆራጭ ወቅት ነበር። ስራው በመስተጓጎሉ አንዳንዶች ተስፋ ከመቁረጣቸውም በላይ ዓላማውን እንኳን ካይምሯቸው ለማውጣት አስበዋል። የመጨረሻ መፍትሄ አድርጎ ያሰቡት ይህን ነበር። አንዳንድ ሰዎች ስፍራን ጥሎ መሄድ ለችግሩ መፍትሄ ይመስላቸዋል። ይህ ግን ሁልጊዜ ትክክል ሊሆን አይችልም። ወዳጆቼ ችግሮቻችንን በመሸሽ ልናመልጣቸው አንችልም። በዚህ ጊዜ ግን እነዛ አይሁዳውያን ለመሸሽ አልሞከሩ። እግዚአብሔር አጌንና ዘካርያስን የመሳሰሉ ነቢያትን አስነሳላቸው። ከመጽሐፈ ዕዝራና ነህምያ በተያያዘ ሁኔታ ትንቢተ አጌንና ትንቢተ ዘካርያስን ብቻል ትንቢተ ዳንኤልና መጽሐፈ አስቴርን ጭምር ማጥናት ተገቢ ነው። የሚናገሩት እነዚህ መጻሕፍት ማለቴ ነው አብዛኛው ነገር ተመሳሳይ ስለሆነ በአንድነት ቢጠኑ ጠቃሚ ነው። እስቲ ዕዝራ ምዕራፍ 5 ቁጥር 1 አብረን እንመልከት። ነቢያቱም አጌና ያዶ ልጅ ዘካርያስ በይሁዳና በኢየሩሳሌም ለነበሩ አይሁድ በእስራኤል አምላክ ስም ትንቢት ተናገሩላቸው ይላል። የቤተ መቅደሱን ግንባታ እንደገና እንዲጀምሩ ሕዝቡን ለማበረታታት እነዚህን 2 ነቢያት የላካቸው ራሱ እግዚአብሔር ነበር። የኢየሩሳሌም ከተማን ለመስራት ከፋርሱ ንጉሥ ቂሮስ የወጣውን አዋጅ በሚገባ ያውቃሉ። ቤተ መቅደሱን ለመገንባት ጊዜው አሁን እንደሆነም ያውቃሉ። ነቢዩ ሐጌ እነዚህን ሰዎች የእግዚአብሔር መልእክተኞች በማለት ይጠራቸዋል። እነዚህ ሰዎች የሚመሳሰሉበት ነገር ቢኖር ሁለቱም የእግዚአብሔር ነቢያት በመባባላቸው ብቻ ነው። ልብ በሉ እነዚህ 2 ሰዎች የሚመሳሰሉበት ነገር ቢኖር ሁለቱም የእግዚአብሔር ነቢያት በመባላቸው ብቻ ነው። ሐጌ በነገር ሁሉ ተግባራዊ መሆንን ይፈልጋል። ይህንንም ቶሎ ቶሎ ጻፍ ጻፍ አድርጉ። ሐጌ በነገር ሁሉ ተግባራዊ መሆንን ይፈልጋል። ዘካርያስ ደግሞ አስደናቂ ራእዮችና መልእክቶች አሉት። ልብ በሉ ዘካርያስ ደግሞ አስደናቂ ራእዮችና መልእክቶች አሉት። መልእክቶቹም ብዙ ጊዜ ልብንና ስሜትን የሚማርኩ አይነት ናቸው። የሚቻል ከሆነ በዚህ ጊዜ የነቢዩ ሐጌንና የዘካርያስን ትንቢት ማንበብ በጣም ጠቃሚ ነው። እስቲ ቁጥር 2ና 3ን እንይ። በዚያን ጊዜም የሰላትያል ልጅ ዘሩባቤል የኢዮሴዴቅም ልጅ ኢያሱ ተነስተው በኢየሩሳሌም ያለውን የእግዚአብሔርን ቤት መስራት ጀመሩ። የሚያግዟቸውም የእግዚአብሔር ነቢያት ከነርሱ ጋር ነበሩ። በዚያም ዘመን በወንዝ ማዶ በነበረው ገዢ ተንትናይ ደግሞ ስቴርቡዝናይ ተባባሪዎቻቸው ወደ እነርሱ መጥተው ይህን ቤት ትሰሩ ዘንድ ይህንንም ቅጥር ታድሱ ዘንድ ያዘዛችሁ ማን ነው አሏቸው። ሥራው እንደገና መጀመሩን ጠላቶቻቸው ሰሙ። ተንትናይ ሰማርያን ያስተዳድር የነበረ የፋርሱ መሪ ነበር። ልብ በሉ፣ ተንትናይ ሰማርያን ያስተዳድር የነበረ የፋርስ መሪ ነበር። ስቴርቡዝናይም እንዲሁ ታላቅ የመንግስት ባለ ስልጣን ነበር። እነዚህ ሰዎች ወገኖቼ ወደ ሰራተኞቹ መጥተው ሥራው እንዲቆም ጠየቁ። በመሰረቱ እነዚህ ሁለት ባለ ስልጣናት ዓለማውያን ነበሩ። የእግዚአብሔር ነገር የሚገባቸው ሰዎች አልነበሩ። ታዲያ እንድንሰራ ያዘዘን እግዚአብሔር ነው ቢሏቸው የሚረዱ ይመስላችኋልን? መጽሐፍ ቅዱስ ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነው፣ በመንፈስም የሚመረመር ስለሆነ ሊያስተውለው አይችልም የሚለው በጣም እውነት ነው። ቁጥር 4ን ተመልከቱ። ደግሞም ይህን ሥራ የሚሰሩት ሰዎች ስም ማን ነው ብለው ጠየቋቸው። በሌላ አነጋገር ስሞቻችሁን በተሰጠን ዝርዝር ውስጥ አላገኘንም፣ ስሞቻችሁን በዝርዝር ውስጥ አግኝተን ቢሆን ኖሮ መልስ እንሰጣችሁ ነበር እንደ ማለት ነው። እስቲ ቀጥሎ የሆነውን ደግሞ እንስማ ወይም ደግሞ እንመልከት። ያምላካቸው አይን ግን በአይሁድ ሽማግሌዎች ላይ ነበር። ይህም ነገር ወደ ዳርዮስ እስኪደርስ ድረስ መልሱም በደብዳቤ እስኪመጣ ድረስ አልከለከሏቸውም ነበር ይላል። የእግዚአብሔር አይኖች በርሱ በሚተማመኑት ላይ ናቸው። ቀጥሎ የተላከው ደብዳቤ ደግሞ ለንጉሥ ዳርዮስ ነበር። በመካከሉ የሰባት ዓመት ጊዜ ነበረ። እስቲ ቁጥር 6 እና 7ን እንመልከት። በወንዙ ማዶ የነበረው ገዢ ተንትናይ ደግሞ ስቴርቡዝናይ ተባባሪዎቹም በወንዝ ማዶ የነበሩት አፈርስካዋይን ወደ ንጉሡ ወደ ዳርዮስ የላኩት የደብዳቤው ግልባጭ ይህ ነበረ። እንዲህ የሚል ደብዳቤ ላኩለት፣ ለንጉሥ ለዳርዮስ ሙሉ ሰላም ይሁን ይላል። ይህ ጠላት የጻፈው ሌላው ደብዳቤ ሲሆን ምን ያህል አስቸኳይ እንደነበረ መረዳት ይቻላል። ወደ ይሁዳ አገር ወደ ታላቁ አምላክ ቤት እንደ ሄድን ንጉሥ ይወቅ። እርሱም በትልቅ ድንጋይ ተሠራ፣ በቅጥሩም ውስጥ እንጨት ተደረገ። ያም ሥራ በትጋት ይሠራል፣ በእጃቸውም ይከናወናል የሚል ነበር ደብዳቤው መልእክት ማለት ነው። ዕዝራ ምዕራፍ 5 ቁጥር 8ን ተመልከቱ። እነዚያንም ሽማግሌዎች ይላል ከቁጥር 9 እስከ 10 ያለው ደግሞ እነዚያንም ሽማግሌዎች ይህን ቤት ትሰሩ ዘንድ ይህንስ ቅጥር ታድሱ ዘንድ ያዘዛችሁ ማን ነው ብለን ጠየቅናቸው። ደግሞም እናስታውቅህ ዘንድ በእነርሱም ያሉትን ሹሞች ስም እንጽፍልህ ዘንድ ስማቸውን ጠየቅን ይላል። ቁጥር 9 እና 10ን ተመልከቱ። የነቢያቱን ያጌንና የዘካርያስን ስም አልነገሯቸውም። ቁጥር 11 ደግሞ እንዲህ ይላል፣ እንዲህም ብሎ መለሱልን፣ እኛ የሰማይና የምድር አምላክ ባሪያዎች ነን። ከብዙም ዘመን ጀምሮ ተሰርቶ የነበረውን ታላቁም የእስራኤል ንጉሥ ሰርቶ የፈጸመውን ቤት እንሰራለን ይላል። ከሰባ ዓመት በፊት ስለ ተፈጸመው የምርኮ ታሪክ ነገሩት። አባቶቻችንም የሰማይን አምላክ ካስቆጡ በኋላ በከለዳዊው በባቢሎን ንጉሥ በናቡከደነጾር እጅ አሳልፎ ሰጣቸው። እርሱም ይህን ቤት አፈረሰ፣ ሕዝቡንም ወደ ባቢሎን አፈለሰ። ነገር ግን በባቢሎን ንጉሥ በቂሮስ በመጀመሪያው ዓመት ንጉሡ ቂሮስ ይህን የእግዚአብሔርን ቤት ይሰሩ ዘንድ አዘዘ የሚልን ቃል ደግሞ በቁጥር 12 እና 13 ላይ እናገኛለን። ቤተ መቅደሱን እንዲሰሩ ያዘዛቸው ንጉሥ ቂሮስ እንደነበር አሳማኝ ማስረጃ ሰጡት። ሌላው ቀርቶ የቤተ መቅደሱን ዕቃዎች እንኳ ይዘው እንዲመለሱ ፈቅዶላቸዋል። ቁጥር 14 እና 15 ደግሞ እናንብብ። ናቡከደነጾርም በኢየሩሳሌም ከነበረው መቅደስ የወሰደውን ወደ ባቢሎን መቅደስ ያፈለሰውን የእግዚአብሔርን ቤት የወርቅንና የብርን ዕቃ ንጉሡ ቂሮስ ከባቢሎን መቅደስ አውጥቶ ስሳብሳር ለተባለው ለሹሙ ሰጠውና ይህን ዕቃ ይዘህ ሂድ፣ በኢየሩሳሌም ባለው መቅደስ አኑረው፣ የእግዚአብሔርን ቤት በስፍራው ይሠራለው ይላል። የደብዳቤው መደምደሚያ የሚከተለውን አካቷል። አሁንም ይህ ነገር በንጉሡ ዐይን መልካም ቢሆን ይህ የእግዚአብሔር ቤት በኢየሩሳሌም ይሠራ ዘንድ ከንጉሡ ከቂሮስ ታዞ እንደሆነ በባቢሎን ባለው በንጉሡ ቤተ መዛግብት ይመርመር፣ ስለዚህም ነገር ንጉሡ ፈቃዱን ይላክልን ይላል። ቁጥር 17ን ልብ ይሏል። ከደብዳቤው መረዳት እንደሚቻለው ወገኖቼ ምንም እንኳ አይሁዳውያን ቤተ መቅደሱን እየሰሩ ያሉት በንጉሱ በቂሮስ ትእዛዝ እንደነበር ቢናገሩም ጠላቶቻቸው ግን ይህን ማመን አቅቷቸዋል። ስለዚህም ነገሩ እንዲጣራ ይፈልጋሉ። በመቀጠል ደግሞ የቂሮስ አዋጅ በዳሪዮስ ሲረጋገጥ የሚያወሳውን ክፍል አብረን እንመለከታለን። ስለ እግዚአብሔር ሕዝብ ስፍራና ሁኔታ ብዙ ተብሏል። እነዚህ ሁለት ነገሮች በጣም ይለያያሉ። ስፍራን በተመለከተ አይሁዳውያን እግዚአብሔር ባስቀመጣቸው ስፍራ ማለትም በተስፋይቱ ምድር ነበሩ። ወደ አገራቸው እንዲመለሱ አዋጅ ያወጣው በእግዚአብሔር ትእዛዝ እንደነበር ራሱ ቂሮስ መስክሯል። እንግዲህ እነዚህ ሰዎች እዚያ ያሉት በእግዚአብሔር ፈቃድ ነበር ማለት ነው። ሁኔታቸው ግን ይህን ያህል አስደሳች አልነበረም። ተስፋ ቆርጠዋል። ሥራውን ጥለው ለመሄድም እያመነቱ ነው። ለዚህም ነበር እግዚአብሔር የሚያበረታቷቸው ነቢያትን የሰጣቸው። ብዙ ጊዜ ወገኖቼ የእግዚአብሔር ሰዎች ስፍራና ሁኔታን ይደበላልቋቸዋል። በክርስቶስ ከሆነን በትክክለኛ ስፍራችን ነው ማለት ነው። አስተዋላችሁኝ? በኢየሱስ ክርስቶስ ውስጥ ከሆን በትክክለኛ ስፍራን ያለ ነው ማለት ነው። ስፍራን በተመለከተ ምንም የሚያሰጋን ነገር አይኖርም። ግን ሕይወታችን እንዴት ይሆን? ተስፋ በመቁረጥ ሕይወት ውስጥ እንገኝ ይሆንን? ወዳጄ ሆይ በክርስቶስ ለመዳን እርግጠኛ ልትሆን ትችላለህ። ግን በሕይወትህ ተሸናፊ ልትሆንም ትችላለህ። እንደዚያ ከሆነ በትክክለኛ ስፍራ ብትሆንም በትክክለኛ ሁኔታ ውስጥ ግን አይደለህም ማለት ነው። ከመጽሐፈ ዕዝራ የምንመለከታቸው አይሁዳውያንም ይህን ነበር የሚመስሉት። በጣም ደስ የሚያሰኘው ግን እግዚአብሔር ከነርሱ ጋር መሆኑ ነው። ስለሆነም ፈቃዱ ይፈጸማል። አሁን ምርመራው ተጠናቋል። ጠላት የሚያፍርበት ወቅትም ደርሷል። እስቲ ዕዝራ ምዕራፍ 6 ቁጥር 1ን አብረን እንመልከት። በዚያ ጊዜ ንጉሡ ዳሪዮስ መዛግብት ባሉበት በባቢሎን ቤተ መጻሕፍት እንዲመረመር አዘዘ። አቧራ የተሸፈኑ ዶሴና ፋይሎችን አንድ ባንድ ማገላበጥ ጀመሩ። ቀጥሎ የሆነውን ደግሞ እንመልከት። በሜዶን አውራጃ ባለው አህማታ በሚባል ከተማ በንጉሡ ቤት ውስጥ አንድ ጥቅልል ተገኘ። በውስጡም ይህ ነገር ለመታሰቢያ ተጽፎ ነበር። በንጉሡ በቂሮስ በመጀመሪያው ዓመት ንጉሡ ቂሮስ እንዲህ ብሎ አዘዘ። በኢየሩሳሌም ያለው የእግዚአብሔር ቤት መሥዋዕት የሚቀርብበት ቦታ ይህ ቤት ይሠራ፣ በጽኑም ይመስረት። ቁመቱ 60 ክንድ ወርዱም 60 ክንድ ይሁን የሚል ነበር። ቁጥር 2 እና 3ን ይመለከቷል። ከዚህም በተጨማሪ ናቡከደነጾርም በኢየሩሳሌም ካለው መቅደስ ወስዶ ወደ ባቢሎን ያመጣው የእግዚአብሔር ቤት የወርቅና የብር ዕቃ ይመለስ፣ በኢየሩሳሌም ወዳለው መቅደስ ወደ ስፍራው ይወሰድ፣ በእግዚአብሔርም ቤት ይኑር ይላል። ቁጥር 5ን ልብ ይሏል። ማንኛውም ነገር በዚያ መዝገብ ሰፍሮ ተገኘ። ንጉሥ ዳሪዮስም ይህን ደርሶበታል። ጠላት ስለዚህ ጉዳይ ባነሳ ኖሮ ምንም የሚያውቀው ነገር አይኖረውም ነበር። እንግዲህ የእስራኤል ጠላት የዘነጋው ነገር ቢኖር ይህን ነበር። ቀጥሎ ያለው ደግሞ ንጉሥ ዳሪዮስ ለተንትና እየላከው መልእክት ነው። ቁጥር 6 እና 7ን ተመልከቱ። አሁንም አንተ በወንዝ ማዶ ያለው የአገሩ ገዢ ተንትናይ፣ ደግሞ ስቴርቡዝናይ፣ በወንዝ ማዶም ያሉ ተባባሪዎቻችሁ አፈርሰካውያን ከዚያ ራቁ። ይህም የእግዚአብሔር ቤት ይሠራ ዘንድ ተው። የአይሁድም አለቃና የአይሁድም ሽማግሌዎች ይህን የእግዚአብሔርን ቤት በስፍራው ይሠሩ ዘንድ ተዋቸው ይላል። ተንትናይ ከፍተኛ ኃላፊነት ያለበት የመንግሥት ባለሥልጣን ነው። የቤተ መቅደሱን ግንባታ ለማስቆም አስቧል። ይሁን እንጂ ወዳጆቼ የንጉሥ ቂሮስ አዋጅ ተገኝቷል። አዋጁ የሜዶንና የፋርስ አዋጅ ስለሆነ ሊለወጥ አይችልም። ስለዚህ ንጉሥ ዳሪዮስ የነበረው ዕድል የበፊቱን አዋጅ ማጽናት ብቻ ነው።
Yeah.
ማሬ እግዚአብሔር ይክበር ይመስገን። እግዚአብሔር ቤት ቅናት ያዛችሁ ወገኖች ባካችሁ የእግዚአብሔርን ቤት ሥራ ለመስራት ጉልበታችሁ አይስነፍ። በብዙ አይነት መንገድ የእግዚአብሔርን ቤት መስራት እንችላለን ወዳጆቼ። ጠላት ከፊት ለፊት ገሌኮ በዚህ ስፍራ ሲያገለግል ይሄንን በደለ ካህኑ እንደዚህ አድርጎ እንዲተናገረ በማለት ጉልበታችንን ሊያላላ ሐሳባችንን ወደ ኋላ ሊያደርግ ይችላል። እኛ ግን ይህንን ባንመለከት ለእግዚአብሔር የሚገባውን ድርሻ ግን ብናበረክት በረከትን እናገኛለን። የእግዚአብሔርን ቤት ሥራ በተሰለፍንበት በተሰማራንበት ሁሉ እናገልግልን ሥራ እግዚአብሔር ደግሞ ይህንን ለሚያደርግ ሁሉ በረከቱን አብዝቶ ከጸባዖቱ ያበዛለታል። እግዚአብሔር ይባርከንላችሁንም። እስቲ ቁጥር 8ን እንመልከት። ይህን የእግዚአብሔርን ቤት ይሰሩ ዘንድ ለአይሁድ ሽማግሌዎች የምታደርጉትን በወንዝ ማዶ ካለው አገር ከሚመጣው ግብር ከንጉሡ ገንዘብ ለእነዚህ ሰዎች ወጪውን በትጋት እንድትሰጧቸው ሥራም እንዳታስፈቷቸው አዝዣለሁ ይላል። ተመልከቱ እንግዲህ አስፈላጊውን መዛግብት ከመረመረ በኋላ ሥራው እንዳይደናቀፍ ጥንቃቄ አድርጉ። ከወንዝ ማዶ የሚሰበሰበው ግብር ለዚህ ሥራ መደጎሚያ እንዲሆን ይሰጣቸው እንጂ ገንዘቡ ወደ ዋና ከተማ እንዳይመጣ ይሁን በሚል አዋጅ አጠናከሩ። ሰዎች ለክፉ አዘጋጅተውት የነበረውን እግዚአብሔር ግን ለክብሩ ተጠቀመበት። አስተዋላችሁ አይደል? ሰዎች ለክፉ አዘጋጅተውት የነበረውን ነገር እግዚአብሔር ግን ለክብሩ አድርጎ ተጠቀመበት። ቁጥር 9ና 10ን ደሞ ላንብብላችሁ። ለሰማይ አምላክ ለሚቃጠል መስዋዕት የሚያስፈልገውን ወይፈኖችና አውራ በጎች ጠቦቶችም በኢየሩሳሌምም እንዳሉ እንደ ካናቱ ቃል ስንዴና ጨው የወይን ጠጅና ዘይት ለተለት ያለማቋረጥ ሰጧቸው። ይሁም ለሰማይ አምላክ ጣፋጭ ሽቱ የሆነው መስዋዕት ያቀርቡ ዘንድ ለንጉሱና ለልጆቹ ምድሜ ይጸልዩ ዘንድ ነው ይላል። እንዴት የሚገርም አዋጅ ነው! ሥራውን የሚያደናቅፍ ማንኛውም ሰው በሞት እንዲቀጣ ጭምር ነበር አዋጁ የሚናገረው። ይህንም ትእዛዝ የሚለውጥ ሁሉ ምሰሶው ከቤቱ ተነቅሎ እርሱ ይሰቀልበት ቤቱም የጉድፍ መጣያ ይደረግ ብያዝዣለሁ ይላል። ቁጥር 11ን ይመለከቷል። እዚህ ላይ ወዳጆቼ የነብዩ ያጌንና የዘካርያስን መጻሕፍት ብታነቡ በጣም ነው የምትገረሙት። የአይሁድ ሽማግሌዎች በነብዩ ባሕጌና በአዶሊ በዘካርያስ ትንቢት ሰሩ፣ ተከናወነላቸው። እንደ እስራኤል መምላክ ትእዛዝ፣ እንደ ፋርስ መነገስታት፣ እንደ ቂሮስና እንደ ዳርዮስ እንዳርጤክስስም ትእዛዝ ሰርቶ ፈጸሙ ይላል። ቤተ መቅደሱ ተሰርቶ የተጠናቀቀው በሐጌና በዘካርያስ ትንቢት ቅስቀሳ ነበር። ልብ በሉ፣ ቤተ መቅደሱ ተሰርቶ የተጠናቀቀው በሐጌና በዘካርያስ ትንቢት ቅስቀሳ ነበር። እግዚአብሔር ወዳጆቼ በልጆቹ መጠቀምንና መናገርን ያውቅበታል። ዛሬም ቢሆን በኔና በእናንተ ለቤቱ አገልግሎት ይጠቀምብናል። ተነስተን እናገልግል። እግዚአብሔር ይርዳል።
Yeah.
ጠላት ቢፎክር ምንም ሊያግደን አይችልም። እግዚአብሔርን ቤት ትራክቶንም ለመስራት ወደ ኋላ ፈጽሞ ሊያደርገን አይችልም። እንግዲህ በጌታ የተወደዳችሁ አድማጮቻችን ዛሬ ምሽት ጥናታችንን እዚህ ላይ እናበቃለን። ነገ ደግሞ የዚህን ተከታይ ክፍል ይዘንላችሁ እንቀርባለን። እስከዚያው ድረስ ደህና አደሩ።
በዚህ ፕሮግራም ላይ ያላችሁን አስተያየት ወይም ጥያቄ በመልእክት ሳጥን ቁጥራችን 1366 አዲስ አበባ በማለት ጻፉልን። እንዲሁም በሞባይል ስልክ ቁጥር 0944088425 እደግመዋለሁ 0944088425 ደውሉልን፣ አጭር የጽሑፍ መልእክት ላኩልን። እንደዚሁም የመስራች ድምጽ ሬዲዮ በሚል የፌስቡክ ገጻችን፣ በቴሌግራም ቻናላችንና በዋትስአፕ ልታገኙን ትችላላችሁ።